ክፍል ሁለት መደበኛ ፕሮግራማችን አሁን ይጀምራል። የታላቁን ኢትዮጵያዊ ንጉሠ ነገሥት አጼ ቴዎድሮስን የሕይወት ታሪክ ተንተርሶ ባቤ ጉበኛ የተደረሰውን ታሪካዊ ልቦለድ አንድ ለእናቱ መጽሐፍ ትረካ ክፍል 15 ታሰምተን የተክላላ ፕሮግራማችን ፍጻሜ ይሆናል።
ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድ ለናት ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ንፋስ ሕይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ كفل 15
تاتك بلو فرس كاسا بلو سم مار بار بشبر علم بيروسالم انما يوترك باي يمششن فرس وابتاتك سموت يوترس تلاتن يمي بتن اندولو نفاس انما يوترك باي يمششن
جلاد راجيو كاسا ጊዜው ደረቅ ረፋድ ነበር። ጥሩምባ መለከትና እምቢልታ ይነፋል። ነጋሪት ይተማል። ባጋሰስ ባህያ በፈረስ ልዩ ልዩ ዕቃ እንዲሁም ምግብና መጠጥ ይጫናል። ጠመንጃ ጠመንጃ የያዙ መጠነኛ ቁጥር ያላቸው ወታደሮችና ጦርና ጋሻ የያዙ ብዙ ወታደሮች ከደማቁ መንደር ፊት ለፊት ካለው ገላጣ ሜዳ ላይ በተተከለው ታላቅ ሰቀላ ድንኳን ዙሪያ ቆመዋል። በዚህ ጊዜ ደጃዝማች ካሳና ወይዘሮ ተዋበች በድንኳን ውስጥ ብቻቸውን ተቀምጠው ይወያዩ ነበር። "ታይ ተዚው ቆይ ድካሙ ገና አለቀቀሽም። ሁለተኛም ድሉ የማን እንደሚሆን ስለማይታወቅ በዚህ አስቸጋሪ መንገድ ልትንገራች አይገባሽም" አሉ ደጃዝማች ካሳ። "አይ እኔ ድካሙም ለቆኛል። ተዚህ በቀር እኔ አብሬ ይሆን ከሆነ ሆናለሁ እንጂ ተዚህ ተቀምጬ ለምን ሰውነት ያልቃል?" አሉ ወይዘሮ ተዋበች። "ምን አለ ተዚህ ብትቆይ? እኔ ይሄን አልቃጣው። እንግዲህ እኔ በመዘምተው ሁሉ ተንገላተሽ ልዘልቂው ነው። ምን አለበት? እኔስ አንተ ስትዋጋ ምግቡና መጠጡ እንዲዘጋጅ ታደርግ ለመቆየት ነው? እማማ ራሳቸው ጣራቸውን እያዘመቱ አይደለም የሚዋጉት? እኔ ግን ተዚህ ብትቆይ ፈቃዴ ነበር" አሉ ደጃዝማች ካሳ። ልጅካታና ወይዘሮ ተዋበች ውይይታቸውን ሳይጨርሱ ቀኛዝማች ገብርዬ ወደ ድንኳኑ በችኮላ ገባ። "ምንድነው ገብርዬ?" አሉ ደጃች ካሳ ወደ ቀኛዝማች ገብርዬ ቀና ብለው እያዩ። "ተደምቢያተኛ ሰዎች ነው። ተፈንጃ አንድ ሰው ወሬ ይዞልን በፈረስ ተደረሰ ቀርቦ እንዲያነጋግሩት ብዬ ነው" አለ ቀኛዝማች ገብርዬ። "አስገባ ዛዲ አንድ ወታደር አስልክብኝም ነበር" አሉ ደጃዝማች ካሳ ገብርዬን እንደሽከር ሳይሆን እንደወንድምም እንደጓደኛም ያዩት ስለነበር። "እኔ ብገባ ይሻላል ብዬ ነው" አለ ገብርዬ። "በል እሺ" አሉ ደጃዝማች ካሳ። ቀኛዝማች ገብርዬ ወጥቶ ደምቢያውን ሰውዬ ወደ ድንኳኑ አስገባውና ሰውዬው ቦታውን እንደተገደገ ለጥ ብሎ እጅ ነሳ። "ጣሹ እንደምን ነህ?" አሉ ደጃዝማች ካሳ። "እግዚአብሔር ይመስገን" አለ ጣሹ እጅ እየነሳ። ጣሹ የደጃች ክንፉ የልፍኝ አሽከር የነበረና በልጅነታቸው ወራት ከልጅ ካሳ ጋር አብሮ ያደገ ሰው ነው። በዚህ ጊዜ በፈንጃ ከተማ አንገቱን ደፍቶ ሲኖር ተስፋ ሁሉ ያረፈው በልጅ ካሳ ላይ ነበር። የልጅ ካሳን ከጎንደር ሸፍቶ መውጣት ወደ ቋራ ሲሄዱ በዚያ ደርሰው ካለፉት የልጅ ካሳ አሽከሮች ከሰማ ጀምሮ ማንም ለይቶ የማያውቀው ሰው በመሆኑ እስከ ጎንደር እየሄደ ስለ ካሳ የሚወራውን ሁሉ ያዳምጥ ነበር። በመጨረሻው እነቴጌ ስብሰባ አድርገው ስለ ካሳ ሲወያዩ ደጃች ወንዲራድ በተለመደው ተዛላፊነቱ "ያን የቆሰሻጭ ልጅ ከነህይወቱ ይዤ ባላቀርብሎ ከባለሟልነት መዝገቦ ይፋቁኝ" ብሎ በመፈከሩ ደጃዝማች ወንዲራድ የሚያስፈልገው ጦር ተደራጅቶለት ካሳን ለመያዝ በመታጠቅ ላይ ያለ መሆኑን ሲሰማ ምንም ጊዜ ሳያጠፋ በፈረስ ወደ ቋራ ተጓዘ። ከዚያም ሲደርስ ነገሩን ለገብርዬ ነግሮ ወዲያው ገብቶ እጅ ሊነሳ ቻለ። ቀኛዝማች ገብርዬ ጣሹን ካስገባ በኋላ ሊወጣ ሲል "ቆይ እንጂ ገብርዬ" አሉ ደጃዝማች ካሳ። ገብርዬም መለስ ብሎ ቆመ። "ናው ደዚህ ቁጭ በል" አሉ ደጃዝማች ካሳ በጥጋቸው ወዳለው ቋንጣ ወንበር እያመለከቱ። "ግድ የለም ቆሜ ቆያለሁ" አለ ገብርዬ። "ተቀመጥ እያልኩ" አሉ ደጃዝማች። ከኛስ ከብዬ ቦምበሩ ላይ ተቀመጠ። ዛሬ አስታሹ ምን ወሬ አመጣህልን? አሉ ለጀስማች ካሳ። ጌታዬ ሸፈቱ ከተባለበት ቀን ጀምሮ እስከ ጎንደር ይሄድ ወሬ ሰማ ነበር። በመጨረሻው ለጃች ወንዲራድ ያን የኮሶሻት ልጅ እጅድ ለፍጥኛ ፍርያም ጥቼ እንዲገርፉት ባላደርግ ተተው አይጠሩኝ ብለው በቴጌ ፊት ፎክረው የሚፈልጉትን ያህል ጦር ተሰጥቷቸው በመስታጠቅ ላይ ናቸው ሲባል ስለሰማው ምንም ሳልዘገይ ወዲያው ተነስቼ ለተቀን እየጋለኩ ደረስኩ አለ ታሹ። ሲደርስ ፈረሱ ደምሸንቷል እንዲያውም እንጃ ሳይሞት አይቀርም አለ ቀኛዝማች ገብርዬ። ተው ቢሙት ጥሩ ፈረስ መጣስተው አሉና ወደ ጣሹ ቀና ብለው በልእግዚአብሔር ዋጋን ይክፈልህ አብሮ አደግ ማለት እንዲህ ነው። ቀኛዝማች የሚያስፈልገውን ሁሉ እዘዝለት ወታደሩንም አደራጅ አሁን ፀሐይ በረድ ስትል እንነሳለን አሉ ደጃዝማች ካሳ። ቀኛዝማች ገብርዬ እሺ ብሎ ተነሳና አቶ ጣሹን አስከትሎ ወጣ። ከዚያም ለጣሹ የሚያስፈልገው ሁሉ እንዲደረግ አዘዘና ጦሩና ጓዙ በቀኛዝማች እንግዳ ኃላፊነት ሲጓዝ እንዲቆይ አደረገ። ደጃዝማች ካሳና ወይዘሮ ተዋበች በድንኳን ውስጥ ብቻቸውን እንደቀሩ ተዋበች አሉ ደጃች ካሳ። አቤት አሉ ወይዘሮ ተዋበች። እንግዲህ ዘማች ነኝ ብለሻል አይደል? አሁን በይ ተነሽና ባጭር ታጠቂ። እሺ አሁን ወደ ገምቦኞች ሄደሽ ኮሶ በፍጥነት አስፈጭና ባንድ የብትን ድቁስ ቀንድ የኮሶ ዱቄት አስሞልተሽ አስይዥልኝ። ኮሶ ደሞ ለምን ነው አሉ ወይዘሮ ተዋበች ወደ ደጃዝማች ካሳ ዘወር ብለው። እንዴ ከኛም ሆነ ተወታደር ድንገት በክፉ ቦታ ላይ ኮሶ ሊታየን ይችላል አሉ ደጃዝማች ፈገግ ብለው። ዛሬ አይተስ ቢሆን እንቆቆ አምክን ወይም ሌላ የኮሶ መድኃኒት ተፋል እንዴ አሉ ወይዘሮ ተዋበች። እንግዲህ ወታደር ተሆንሽ የሚያዙሽን መፈጸም እንጂ ሙግት የለም። እነ ገብርዬን አላየሽም? አንድ ጊዜ እንኳን ይሄ አይሆንም ሲሉ ሰምተሽ ታውቂያለሽ? ወታደር ተሆንሽ እንደነሱ ነው አሉ ደጃዝማች ካሳ እንደ መሳቅ እያሉ። እነሱንስ እናትህ ሳይደክሙ እግዚአብሔር የሰጠህ ወንድሞች ናቸው አሉ ወይዘሮ ተዋበች። አንቺም እንደ አያትሽና እንደ አባትሽ ልዘዝህ ማለቱን ትተሽ ወታደር የተሆንሽ እንደነሱ ታዘዥኝ አሉ ደጃዝማች ካሳ በቀልድ። እሺ አስፈጭቼ ይህ አስይዛለሁ አሉ ወይዘሮ ተዋበች እሳቸውም ፈገግ ብለው። እንደ አያትሽ ታላዘዝኩህ እያልሽ ታስቸገርሽኝ በአንቺ ላይም እሸፍታለሁ አሉ ደጃዝማች ካሳ እየሳቁ። አረ እኔ ታዛዥ ወታደር ነኝ አሉ ወይዘሮ ተዋበች ከተቀመጡበት ተነስተው እየሳቁና መቀነታቸውን ጠበቅ አድርገው ቀሚሳቸውን ከፍ ከፍ እያደረጉ። እነ ደጃዝማች ወንዲራድ ከጎንደር ከተማ ሳይወጡ የተለመደ ስድባቸውን ሲቀጥሉና ፈሪ ዱላው ብዙ ነው እንደሚባለው እንንቀዋለን ለሚሉት ተራ ሽፍታ ቀርቶ እንፈራዋለን ለሚሉት ታላቅ መስፍን እንኳ ሊያገልግሉት ከሚገባው በላይ ሲጨነቁና ሲዘጋጁ ቆራጡ ደጃዝማች ካሳ ምንም ጊዜ ሳያጠፉ ያሏቸውን ታማኝ ጀግኖች ይዘው በጣቁሳ አቋርተው ወደ ደንብ ያገቡና የቴጌን መሃል ግዛት ዘረፉት። በየቦታው ያገኟቸውን የቴጌ አሽከሮችን መሳሪያቸውን ገፈፏቸው። በዚህ ሁኔታ እስከ ጎንደር ከተማ አካባቢ ድረስ ያለውን ቀበሌ ሁሉ ዘርፈው ከቋራ አፋፍ ወደሚዋሰነው ወደ ጣቁሳ ተመልሰው በዚያ ሰፍረው ተቀመጡ። ይህ የድፍረት አድራጎት በጎንደር ከተማ ሲሰማ እቴጌ ደጃዝማች ወንዲራድን አስጠሩና ይህ የመጣለው ያክ ተዚህ በመፎከር ጆሮአችንን ስታደነቆር እጃችንን ልታስይዘን ነው አሉ በቁጣ። ይሄ ኮሶ ሻጭ ልጅ አለ ወንዲራድ፣ እናንተ እኮ የዚህን ቆለኛ ልብ አላወቃችሁትም። አሁን ፉከራው ይብቃህና ሂድ አሉ እቴጌ። አሁን ዛሬ እነሳለሁ እኔ ንግሥት አሽከር፣ ይህ ኮሶ ሻጭ ልጅ ፍየል እረኛ፣ አሁን በሽፍታ ደም እጅ እግሩን ተቆርጦ ዶሮ ጠባቂ ይሆናል አለ ወንዲራድ። ሆሆ እስቲ በፊት ይያስ ለመሆኑ እስተዛሬ ለምን ቆየ? አሉ እቴጌ ወደ ወንዲራት በትዝብት እየተመለከቱ። የንግስትማ ቤቴን ትእዛዝ ስትጠባበቅ ነዋ። አንድ ጊዜ ታዘዝኩ፣ ምን ሁለተኛ ትእዛዝ ያስፈልጋል? ሰራዊቱንና ስንቁን ሰጡኝ እንጂ መች ተነሳሁኝ። ንግስትማ ቤት ወይ ደሞ ግድ የለም፣ የሚያስቆጭ ነገር የለበትም። ዶሮ ጭራጭራ መታረጃዋን ካራ ወጣች የሚባለው በዚያ የኮሶ ሻጭ ልጅ መድረሱ ነው። ሸሽቶ ወደ ቆላው በመግባት እንዳያመልጥ ነበር እንጂ ያሳቤ መውጫ ቀዳዳ በማገኝበት ጉድጓድ ዘሎ ገብቶ ታገኘውትማ በማንነድሬ አለ ደጃች ወንዲራት። እሺ በል ዛሬ ወተደር እንደ ተናገርከው አርገህ ተመጣህ፣ መቼም የሚከፈል ውለታ ይሄ ነው ተብሎ አሁን አይነገርም አሉ እቴጌ። ደጃዝማች ወንዲራት እጅ ነስቶ እና ተሰናብቶ ወጣ። በሐሳቡም የጦርነቱ ጉዳይ ሳይሆን ከጦርነቱ በኋላ የሚያገኘው እድል እየመጣ አቅበጠበጠው። እቴጌ በእድሜያቸው ስለገፉ እሳቸውን የማግባት ምኞት ብቻ አልመጣበትም እንጂ በዚህ ዓለም ላይ እቴጌ ሊያደርጉት ከሚችሉት ሌላ ነገር ውስጥ በምኞቱ ያልመጣበት የለም። ይሁን እንጂ ከሁሉም ይበልጥ ያጓጓውና ሊሆን ይችላል ብሎ ያመነው ካሳን ለፊጥኝ አስሮ ከእቴጌ ፊት አቅርቦ ሲፎክር፣ ከዚያ ካሳን እጅግሩን ቆርጠስ ዶሮ ጠባቂ አርገው ተብሎ ሲታዘዝና የካሳን እጅና እግር በሰይፍ ሲጎነዳድለው፣ አንድ እጅ ብቻ ሲቀር ግን ወደ እቴጌ ገብቶ ንግሥት ወይ ሁለት እግሩና አንድ እጁ ተተቆረጠ አይበቃም? አንድ እጁ ግን ዶሮ ሲጠብቅ በትር ለመያዝ እንዲችል ባይቆረጥ ይሻል ይመስለኛል ሲላቸው፣ አያጅሬ ብልሃቷንም አታጣት፣ ሰው ጀግና ተሆነ ብልህም ይሆናል ልበል ሲሉት፣ ከዚያም ከጥቂት ቀን በኋላ ወደ ግቢ ጠርተው፣ ወንዲራት ድሮም አንተ እያለህ ልጄን ለዚያ ቆለኛ ድሬ አበላሽቻት ነበር። አሁን ግን ለሰራህልኝ ውለታና ለገባሁልህ ቃል ተዋበችን ሰጥቻለሁ። ተርሷም ጋር ሰኔ በታች ነህ፣ ለርስት ጉልቴ በሙሉ ኃላፊ እንድትሆን አድርጌሃለሁ ሲሉት የሚሰማው ምኞት ነበር። ደጃዝማች ካሳ በዚህ ጊዜ ያሰቡት የነበረው ደግሞ ሌላ ነበር። ከሁሉ በፊት የወንዲራድን ጦር እንደምን ድል አድርገው መመለስ፣ ከዚያም እንደምን አድርገው ኃይላቸውን ማጠንከርና ቋራ በሳቸው ምክንያት ሳይወረር ራሳቸው ወራሪ ሆነው መገኘት እንደሚችሉ ያወጡ ያወርዱ ነበር። ከዚህም ጋር ከፍተኛ ዓላማቸው እንደ ወንዲራት ባለ ግብዝና በምኞት የሰከረ ደጃዝማች ተቀሽቶ እንዳይቀር አስፈላጊውን ጥንቃቄ ማድረግ እንዳለባቸው ያስቡ ነበር። እነዚህ ባነሳስም በጉብዝና በአስተሳሰብም በጠቅላላው የተፈጥሮ ሁኔታ ፈጽመው የተለያዩ፣ አንዱ እግዚአብሔርና ተከታዮቹ የሾሙት ሌላው እነቴጌ የሾሙት ደጃዝማቾች፣ እነዚህን የመሰሉ የተለያዩ ስሜቶች በየልባቸው ይዘው የሚገጥሙበትን ጊዜ በናፍቆት ሲጠባበቁ የደጃዝማች ወንዲራድ ፊታውራሪ ጦር ደጃች ካሳ ሰፍረው ወደሚገኙበት ወደ ጣቁሳ አፋፍ ሄደ። ጣቁሳ በሙሉ ቆላ ቀመስ ቦታ ሲሆን በደንቢያ አዋሳኝና በጣና ለጣና ድንበር ያለው ክፍል እንደ ደንቢያ ሜዳማና ዋልካ የሆነ ምድር ነው። ከአለፋ ከተንከልና ከቋራ በሚዋሰንበት በኩል ግን ቆላነት በጣም ይሰማዋል። አብዛኛው ክፍልም የሚብለጨለጭ ጠጠር፣ አሸዋና ብልሽት እንዲሁም በጣም የማያድጉ በጣምም ቁጥቋጦ ያልሆኑ የነጭና የቀይ ግራሮች፣ የጠንበለሎችና የሌሎች እንጨቶች ቁጥቋጦዎች የሸፈኗቸው ኮረብታዎች ይገኙበታል። ጠዋት ተነስተው ከነዚህ ኮረብታማ ቀበሌዎች ባንዱ ላይ ሆኖ ወደ ምስራቅ አቅጣጫ ሲመለከቱ የጣና ሐይቅ ነፋስና ፀሐይ ሳይነካው በሰፊ ክፍለ አገር ላይ ተኝቶ ያደረ ጉም መስሎ ይታያል። ፀሐይ ስትወጣ ግን እንደ አንድ ነገር እየተብረቀረቀ ይታያል። የደጃች ወንዲራት ፊታውራሪ ጦር በኮረብታማው የጣቁሳ ክፍል በምትገኘው ኩራባት ማርያም በምትባለው የማኅበረ ሥላሴ ገዳም ቅፈፍ ድንበር ጥግ አደረና ጠዋት ካሳ ሰፍረው ወደሚገኙበት ገሰገሰ። ደጃዝማች ካሳም የደጃች ወንዲራድን ጦር መቃረብ አውቀው ታድረው ኑሮ በጧቱ ጦራቸውን አድራሽተው ሲተባበቁ የወንዲራት ፊታውራሪ ጦር አፋፉን ወርዶ ወደ ጎድጓዳ ቦታ ሲደርስ ደጃዝማች ካሳ ጦሩንባና መለከት አስነፍተው ለወታደሮቻቸው ትዕዛዝ ሰጡና የደጃች ወንዲራት ጦር ገና ቀበቱን መውጣት እንደጀመረ ከወገቡ ላይ ተያያዙት። ወይዘሮ ተዋበች ከጥቂት ወታደሮች ጋር ጦሩ ሰፍሮበት ባደረበት ኮረብታ ላይ ሆነው በየዛፉ ስር ምግብ ያበስሉ ነበር። ደጃዝማች ካሳ የሚቀርበውን ወጥ የሚሰሩትም ራሳቸው ነበሩ። ሁለቱ ክፍሎች በዚያ ተጠራማና ሾሃም ቦታ ላይ ውጊያ እንደጀመሩ ያለ ፈረስ ምንም ፈርድ ሊገፋ ከማይችለው የቴጌና የራስ አሊ ሰራዊት የተውጣጣው ጦር በትንሽ ጊዜ ውስጥ ነፋስ የበተነው ሆነ። አንዳንዱ ወታደር ጦር ወይም ጥይት ሳይነቃው እሸሻለሁ ብሎ ሲሮጥ ባላገር እየቆረጠ ጥሎ ገና ካላቃጠለው የገጠጠ የግራር ሾህ ላይ ይቆምና ሁለት እግሩ በቆቂት ታንቆ እንደታሰረ በያለበት ቁጭ ብሎ ሾህ የተጠቀጠቀበት ውስጥ እግሩን ሲዳስስ ይማረክ ጀመር። ከደጃዝማች ካሳ አሽከሮች ውስጥ ቋረኞች የሆኑት ምርኮኞቹን ሲይዙ ቆለኛ እየተባሉ የሚሰደቡበትን ለማቃለል የካሳ ግልገል የዚያ ቆለኛ አባሮ ገዳይ ፈረስ እረኛ የካሳ ግልገል ቆላ ያደገው ጠጠር አይደፍረው ሾህም አይወጋው እያሉ በማፌስ ይማርኳቸው ነበር። ከደጃች ወንዲራት ፊታውራሪ ጦር ውስጥ የሞተው ሙቶ የተማረከው ሲማረክ ያመለጠው ሸሽቶ ሰቢሰራቆ ላይ ከነጦሩ ወደ ሰፈረው ወደ ደጃች ወንዲራት ደረሰ። ደጃች ወንዲራት የሆነውን ሁሉ በሰማ ጊዜ ሬሳ ሁሉ ለዚህ ሬሳ ቆለኛ እውነትም የልብ ልብ ሰጣችሁት ብሎ በመፎከር ወዲያው ጦሩን አስጫነ። ደጃች ካሳም ከውጊያው መልስ ለወታደሮቻቸውም ለምርኮኞቻቸውም ግብር ካገቡ በኋላ ምርኮኞቹንና ቆስለኞቹን ሰብስበው የሚከተለውን ንግግር አረጉላቸው። እናንተ ለእንጀራ ስትሉ ጠላቶችን የምታገለግሉ ሰዎች ናችሁ እንጂ ካሳን እንበድል ብላችሁ የተነሳችሁ ጠላቶች አይደላችሁም። ደግሞም በእነሱና በእኔ መሃል ያለውን ልዩነት ስለማታውቁና ይህንንም ለምን አታውቁም ተብላችሁ የምትወቀሱበት አዋቂነት ስለሌላችሁ ነው እንጂ እውቀት ቢኖራችሁ ከእነሱ ጋር ሆናችሁ እኔን አትወጉም ነበር። ስለዚህ ያልቆሰላችሁት ቆስለኞች የሆኑ ጓደኞቻችሁን እያዘገማችሁ ወስዳችሁ ወደ የቤተ ዘመዶቻቸው አድርሱ። አሁን ለቅቄያችሁ ተወንድራት ጋር ሆናችሁ ስትወጉኝ የማገኛችሁ ግን በራሳችሁ እንደፈረዳችሁት አሁኑ እወቁት። ኋላ ጨካኝ ብትሉ ጨካኝ አለመሆኔን እግዚአብሔር ያውቅልኛል አሉ ደጃች ካሳ። ከምርኮኞች አንዳንዶችም ጌታችን በዚህ ሁነን እንድናገለግል ይፍቀዱልን ብለው ጠየቁ። ደጃች ካሳ ግን ወንዲራድን ሳላቸንፍ ተወታደሮቼ ላይ ሌላ ወታደር አልጨምርም፣ ከዚህም በቀር እናንተን ተዚህ ባስቀር ወታደሮቼ ስለከዱኝ እንጂ አንተ አላቸነፍክም ስለሚለኝ አሁን ወደ እየፈለጋችሁበት ሂዱ፣ ተወንዲራድ ጋር ባገኛችሁ ግን አይቀጡ ቅጣት ነው መቀጣችሁ ብለው ምርኮኞችንና ቆስለኞችን አሰናበቱ። ከዚህ በኋላ ደጃዝማች ካሳ ጓዛቸውን አስጭነው ወደፊት መገስገስ ጀመሩ። እሳቸው ወደ እሱ ሲገሰግሱ፣ ደጃች ወንዲራድ ወደ እሳቸው ሲገሰግስ በዚያው በጣቁሳ ውስጥ ሰቀላ ዋርካ በሚባለው ቦታ ላይ ተገናኙ። የደጃዝማች ወንዲራድ ጦር ይህን ያህል ብዙም ባይባል በአስር ቤት የሚቆጠር ነፍጠኞችና በመቶ ቤት የሚቆጠሩ ጦርና ጋሻ የያዙ ወታደሮች ብቻ ካሉበት የደጃዝማች ካሳ ጦር ጋር ሲነጻጸር እጅግ ብዙ ነበር። የደጃች ወንዲራድ ጦር በብዛት ብቻ ሳይሆን ብዙ ነፍጠኞች ስለነበሩት በመሳሪያም ከፍተኛ ብልጫ ነበረው። አንበሳው ካሳ ይህን ጦር ማዶ ለማዶ ባየ ጊዜ ወደ ወታደሮቹ ዘወር ብሎ ጎበዝ፣ የቁጥሩ መብዛትም ይሁን የመሳሪያው ብልጫ እንዳያስደነግጥህ፣ ቀፎ እንጂ ሰው የያዘው እንዳይመስልህ፣ ዛሬ ይህን ሁሉ ጠመንጃ ጦርና ጋሻ ለያዙ ወታደሮቼ ሳልሸልመው ባድር አያሳድረኝ አሉ። ከዚያም ጭነቱ እንዲራገፍና ወይዘሮ ተዋበች እንዳለፈው ጊዜ በጥቂት ወታደሮች እየተጠበቁ ለሚዋጋው ወታደር ምግብ እንዲያበስሉ ሰወር ባለ ቦታ ላይ ጓዙ ተራገፈ። ደጃዝማች ካሳም እስቲ ቀርቡንና ትዕዛዝ እስተመሰጣችሁ ቢተኩሱብን እንኳ ጥግ እያያዛችሁ ቁም እንጂ እንዳትተኩሱባቸው አሉ። የደጃችሁን ዲራክተር እየገሰገሰ መጥቶ ልክ ጥግ ለጥግ ነው ሲፈጠጡ በጎራሌ ይገባው አሉና ደጃች ጋሳ እንደ እብድ እየሮጡ በደጃች ወንዲራት ጦር ማል ሲገቡ አሽከሮቻቸውም ልክ እንደሳቸው በየግንባራቸው እየሮጡ ሲገቡ ደጃች ወንዲራት ጦር ተደናግሮና ግራ ገብቶት የሚይዘው የሚጨብጠው ጠፍቶት ዝብርቅርቁ ወጣ። የሁለቱም ወገን ወታደሮች በሽብርና በትርምስ መካከል ሆነው ከማጥቃት ይልቅ ነፍስን የማዳን ውጊያ ሲያሳዩ ደጃዝማች ጋሳ ደጃች ወንዲራት በፈረስ ላይ ሆኖ ወዲያና ወዲህ ከሚልበት ደርሰው ተማረክ አንተ የሴት አሽከር አሉት። ወንዲራት አለና ደጃች ወንዲራት ጦሩን ወደ ደጃች ጋሳ ደረት ይዩ ሲለቀው ደጃዝማች ጋሳ በቅልጥፍና ከጎሽ ቆዳ የተሰራ ጋሻቸውን ሲመክቱ በአካባቢው ላሉ ሰዎች ሊሰማ የሚችል ቋ የሚል ድምጽ አሰማና ጦሩ ወደ ኋላ ተፈንጥሮ ወደቀ። ደጃዝማች ካሳ ጋሻቸውን ባንድ እጃቸው ሲመክቱ በሌላው እጃቸው የፈረሱን እርካብ ረግጦ ጦሩን ለመወርወር የተንጠራራው ደጃዝማች ወንዲራት ተታፋው ላይ ጦራቸውን ቀጥቅበውበት ኖሮ የራሱ ጦር የካሳን ጋሻ በኃይል አጋሽቶ እንደወደቀ ጥቂት ቆየት ብሎ ከፈረሱ ላይ ተገለበጠ። ደጃች ካሳም ተነሳንት ወደል አሉና ደጃች ወንዲራትን ለምርኮኛ ጠባቂዎች ካስረከቡት በኋላ ወራዳቸውን መዘው የጌታውን መውደቅና መማረክ አይቶ መንፈሱ በመተውና ዙንም እነ ገብርዬ እነ እንግዳና እነ ገልሞ ቀደም ብለው በማረኩትና በጨፈጨፉት የደጃች ወንዲራት ጦር መሃል ወዲያና ወዲህ እየተራወጡ ይማርኩ ጀመር። ከደጃች ወንዲራት ጦር መካከል ብዙ ሲሞት ሲቆስልና ሲማረክ የቀረው ሸሽቶ ወደ ደምቢያ ገሰገሰ። በዚህ ቀን ዙዋይ ባልንጂ ከደጃች ካሳ ወታደሮችም የሞቱና የቆሰሉ ነበሩ። ቀኛዝማች ገብርዬ እንኳን የልብሱ ጫፍ በጥይት ተመቶ ነበር። ደጃዝማች ካሳ ሟቾችና ቆስለኞችን አስነስተው ሟቾች በህዝብ እርዳታ እንዲቀበሩ ካደረጉ በኋላ ቆስለኞችን ከደምቢያ ከተዘረፈው ከብት አንዳንድ ጥሩ ጥሩ ፍሪዳ እየጨመሩ በአካባቢው በሚገኙ መንደሮች ለአንዳንድ ደህና ሰው አደራ አስታማችሁ አድኑልኝ ወለታችሁን እከፍላለሁ እያሉ አደራ ሰጧቸው። ከዚህ ድል በኋላ ልጅካሳ ትልልቆቹን ድንኳኖች ጦርነቱ ከተደረገበት ቦታ ጥቂት አለፍ ብለው በሚገኙ ሰፋፊ ዋርካዎች ዙሪያ አስተከሉና ፍሪዳው በብዛት ታርዶ በአካባቢ ያለ ህዝብም በጥሪ መልክ እንጀራውን ቅቤውን ጠላውን ማሩን እየያዘ መጣና ለባላገሩም ለወታደሩም ሰፊ ግብር ገባ። ምርኮኞች ወታደሮችም ከደጃዝማች ካሳ ወታደሮች ጋር ቀርበው በሉ ጠጡ። ደጃዝማች ካሳም ድንኳኑ ተተክሎለት ከዚያ ውስጥ እንዲቆይ ያደረጉት ቆስለኛው ምርኮኛ ወንዲራት ወታደሩና ህዝቡ አብሮ እንዳለ ወደ እርሳቸው ፊት እንዲቀርብ አዘዙ። ደጃች ወንዲራት ግራ ቀኝ በበቱን ከሱ ጋር በተማረኩ ወታደሮች ተደግፎ እያነከተ በደጃዝማች ካሳ ወታደሮች እየታጀበ ወደ ታላቁ ሰቀላ ድንኳን ገባ። ገና ከመግባቱ ደጃች ወንዲራት አሉ ደጃች ካሳ። አቤት አለ ደጃች ወንዲራት። እናቴ ማን ናት? አላውቃቸውም። እንዴ እንዴት አታውቃትም? አላውቃቸውም። ኧረ ተው። ደጃች ወንዲራት አንገቱን ወደ መሬት ደፋ አርጎ ዝም አለ። አውቃታለሁ እያልህ ብዙ ጊዜ ትናገር አልነበረም እንዴ አሉ ደጃዝማች ካሳ። ደጃች ወንዲራት አሁንም ምንም አልመለሰ። ደጃዝማች ካሳ በጥጋቸው ወደ ተቀመጡት ወይዘሮ ተዋበች ዘወር ብለው በቀስታ በቀንዳ ሲጂ ያልኩሽን ኮሶ አትይዘሻል አሉ። አዎ አለ አሉ ወይዘሮ ተዋበች። አንድ ወታደር ተጠራና ቀንዱን ከያዘችው ገንቦኛ ኮሶውን ተቀብሎ በወፍራሙ በትልቅ ፋጋ አስበጥብጦ ከዋንጫ ጋር እንዲያመጣ ተነገረውና ወጣ። ደጃች ወንዲራት አሉ ደጃች ካሳ። አቤት አለ ምርኮኛው ደጃች ወንዲራት። መማረክና መማረክ ባንተና እኔ አልተጀመረም ነበር። እኔም ምርኮኛዬን ሁሉ ለማጉላላት የምፈልግ ሰው አይደለሁም أنت جن مركوني فاتون مرزنيا أبابنا لمونو تناتي كوسو غستت تتاو قال له قالو دجال ماشكاسا كان ستو هالن قدي متفلقون عرقنجي بفرات التاسكاي قال دجال شنجرات فرهت بستو دفرت اشي السنسان تنبات ترينيال توم قالو دجال كاسا وتدرو جبتا بمياكل فاغا كوسو ناس بطبطو بانبيت اقل قاسيزو رجموانشا راسويزو قبا فجال لو سو كلو ما ترشاو من دي هون ايالا سي تبابك وتدرو نزين نقرو تشيزو سي قبا كلوم عينون بسولاي اثارتا دجال ماش انين بفدق هوني تابستر بين تم بيت تلك متبت وقاين ياو سراسل هنا بزن بالتك ايامكو نبار نقر قل منم ميلا درقات شهن الناتي انين والدر ما تدقوا بتشا انداند ارقص بالا قرار قبمايت بمقابل استنقوان دات تارت مكراس التاسايات بمنوره يكرتالا درقل لها الكلم ينناتي يمودات الناتي عاد انتي وقاين انداندي اللون قفانيا انقوان نيفتورو فتعرين يالا ره الرهي بشكاني كتوات እንዴን በትማርከይ ኖሮስ ዶሮ ጠባቂ ልታረገኛል ነበርም በላሁን እኔም የናቴን ስራ ቆሶ መሸጥ ጀምሬያለሁና የመጀመሪያውን ጽዋ አንተ ተቀመጠው አሉ ደጃች ካሳ ይህን ሲናገሩ ጮሌው ወታደር በፋጋ ካለው ወፍራም የቆሶ ብጥብጥ በዋንጫ ሞላና ለደጃች እንዲራል ሰጠው ደጃች እንዲራል በጣም ከሚፈራቸው ነገሮች አንዱ ቆሶ መጠጣት ስለሆነ ወሶ በታየው ጊዜ አምክን ወይም እንኮኮ አስደቁሶ በማር ያስተቀለለ መዋጥ እንጂ ኮሶ ተበጥብጦ መጠጣት በፍጹም የማይችለው ነገር ነበር ይባላል። እንዲያውም አንድ ቀን በማር ያዋጠው አምክን ሳያሽረው ቀርቶ እንኮኮ ሊጠጣ ተበጠበጠለትና አንዷን ትንሽ ብርጭቆ መጠጣት አቅቶት ኮሶ ደቋሿ መለቆሻዋን በእጇ እየተፈጠፈች አሁን ሽሮ ማታ ዶሮ አሁን ሽሮ ማታ ዶሮ ይያለች ስትተደፋፍረው ኮራዲዮም መዝዞ ሲፎክር ቆይቶ ለመጠጣት ለሶስት ጊዜ ጎርጎጭ ጎርጎጭ ካደረገ በኋላ ሽቅብ ስላለው ወደ ሆዱ የወረደው ባፉ የተጎነጨው በብርጭቆ ውስጥ የነበረው የእንቆቆ ብጥብጥ ባንድ ላይ ወጥቶ በኩታው ላይ ተገልብጦበት ፊቱን እንዳንዳሽ ነገር ኮስኩሶና አጥቆሮ እዲያ ማልወደውን ጠጣ ብለው ተጫወቱብኝ አሁን ዛሬ አምክን አዘጋጅልኝና በማር ውጣለሁ የዱባ ፍሬም ቆይልኝ በማለቱ ኮሶ ወይም እንቆቆ ጠጣ ከሚሉት ቢሞት ይሻለዋል ይያሉ ይተርቱበት ነበር። በዚህ ጊዜ ግን በእኛ መከረኛ ወይዘሮ አጠገብ ላይ ሲያወርደው የኖረው ኮሶ ሻጭ የሚል ዘለፋ በታላቁ የታቆሳ ፋጋ የተሞላ የኮሶ ፍሬ አፍርቶለት ሲመጣ ማምለጫ ቀዳዳ አላገኘም። ደጃችን ዲራት ኮሶ የተሞላበትን ረጅም ዋንጫ ከወታደሩ እጅ ሲቀበል ሽታው ብቻ ሰውነቱን ሰበቀና አንገፈገፈው። ምን ነው ልጅ ጋር ሳይቀር ብትለይ ከዚህ ሁሉ አንድ ጥይት ባትነፍገኝ ምን አለበት አለ። እኔም ስለበደልከኝ ሁሉ ይቅር ባልኩህ ይህን ይቅር ማለት የምትችለው ግን እናቴ ስለነበረችና እሷም አሁን ስለሌለች በእሷ ፈንታ ሆኜ ይቅር ልልህ አልችልም አሉ ደጃች ካሳ። እስካቸውን ተፋሲቼ ሰድቤ ቢሆን ሲቅር ብትለይ ምን አለበት? ስህተት የሚባል አንድ ቀን ሁለት ቀን የተሰራ በደል ሲሆን ነው። አንተና እኔ ተተዋወቅን ጀምሮ በእናቴ ላይ ስታወርደው ይኖርከውን የዘወትር መራራ ስድብ ግን እንዴት ስህተት ይባል ይችላል? እኔንም በእናቴ ላይ ስታወርደው ይኖርከው ስድብ እንደዚህ ነው የሚያንገፈግፈኝ። በላሁን እሷን ዋንጫ ጨልጣት አሉ ደጃዝማች ካሳ። ደጃዝማች ካሳ ይህን እንደተናገሩ ወለ ወታደር ዋንጫውን ወደ ደጃቹን ዲራት አፍታጋ አድርጎ ጣጣ አለው። ደጃቹን ዲራት ምናምን እንዳልነቃ ጆሮ ወይም መጥፋት እንደጀመረው ሻ ካንገቱና ከወገቡ ላይ ቆጠጥ ይያለ በጭንቀትና በጻር ያን የማይወደውን ኮሶ ሲጠጣ በዚያ ያለው ወታደርና ህዝብ ሁሉ በማዘን ፈንታ በሳቅ ያወካ ነበር። ደጃቹን ዲራት አንዱን ፋጋ ኮሶ ካጣራ በኋላ በል እንግዲህ እናቴን ስትሰድብበት የኖርከውን ኮሶ እስቲ በቃ ተተጋጥከው ለወደፊቱ እስትሙትሞት ድረስ በመርኮኛ ደም በወጉ ይዛሃለሁ በል ወደ ድንኳን ውሰዱና የሚያስፈልገውን አቅርቡለት አሉ ደጃዝማች ካሳ። ደጃችን ግራት ከድንኳኑ ወጣ እንዳለ የተጋተው ኮሶ እንዳሸን ዳውሃ ባፉ ቷ ብሎ ሲወጣ ታየ። በጃ ከነበሩት ሰዎች አንዳንዶቹ በቃ ምች መጣው የኮሶ ምታት ደሞ አያጠፍም እያሉ ተንሸቋሸቁ። በደጃዝማች ወንዲራ ላይ የተፈጸመውን የበቀል ቅጣት የሰሙ የጣቁሳ እረኞችም በህዝብ ፊት ቆሞ ኮሶ ለመጋት ማን ተሳደባለው የሰውን እናት ደጃዝማች ወንዲራ ያቆማል ታፋፉ ህዝብ ጠጅ ሲጠጣ ኮሶ ሞልቶ ባፉ ሰዎች ተዋጥንኩ የጀግናን እናት ሰዎች አትዝለፉ የወንድን አባት አይናችሁ ይፈጣል ቀን ይረዳውለት እያሉ ማን እንደገጠመው በማይታወቀው ግጥም በቃቁሳ ኮረብቶችና በጣና ቶካዎች ያቀራሩ ጀመር። የቴጌ መነን መማረክ ተደጋግሞ እንደተነገረው የቴጌ መነን ኃይለኛ ብርቱና ጨካኝ ሴት ነበሩ። በአገራችን ከሳቸው ጋር ይወዳደራሉ የሚባሉ ሴቶች ተፈጥረው ነበር ቢባል በጣም ጥቂቶች ናቸው። ወንድ ለመሆን የቀራቸው ነገር ቢኖር ሚያዘመዶቻቸው አንዳንዱን የፈረደበት ወንድ እንኳን በቁመናው ይያለ የሚቀሙት የወንድነት ምልክት ብቻ ነው። በሌላው ወንድነታቸው ግን ከብዙ ወንዶች ይበልጣሉ። የልጃቸው የራስ አሊ አባት ራስ አሉላ ጉግሳ እንደ ወንድሞቻቸው እንደነ ኢማም እንደነ ማርዬ ከስልጣን ሳይደርሱ በመቀጨታቸው ቤተ ዘመድ ሁሉ ይች ወደል ወንዳውን ስታደርቀው ባጭሩ አስቀረችው እያሉ ያሟቸው ነበር ይባላል። በልጅነታቸው ወራት መሬቱን ሲረግጡት ድክ ድክ ስለሚያደርጉትና እግራቸው በተራመደ ቁጥር ሰውነታቸው ግራና ቀኝ ዘመም ዘመም እያለ ያረበርብ ስለነበር ከዚህም በላይ ቁጥር መልክ እስከዚህም ጎልቶ የማይታይበት ድፍን ድፍታቸው ምንም እንኳ ከፍተኛ የደስደስ ቢኖረውም አስፈሪ ግርማ ጭምር ስለነበረው አሉላ ምን አንጣለበት ለመሆኑ ይችላል ብላችሁ ነው የማይል ቤተ ዘመድ አልነበረም። ራስ አሉላ በበሽታ ምክንያት ሰውነታቸው ደከም እያለ መታየት ከጀመረ በኋላም አንዳንድ ፌዘኞች አረ ይሄን ሰው እየተዚች በለያዩት አንድ ቀን አፍና እንዳትገለው በጭኗ ብትጠረቅቀውስ ነፍሷ አታልፍም ብላችሁ ነው እያሉ ይቀልዱ ነበር ይባላል። ራስ አሉላ ከሞቱም በኋላ ከዚያው ከባላቸው ዘመዶች ጋር ሲኖሩ አባቱና አጎቶቹ ያለቁበት ወይም ያለቁለት ልጃቸው አሊ የዘር መስፍንነቱን ሲይዝ ስሙ የአሊ ይሁን እንጂ ስልጣኑ የራሳቸው ነበር። በኋላም ወደ ጎንደር ገብተው የቴጌነቱን ማዕረግ ከደረሱበት በኋላ ጠንካራ ባልና ጠንካራ ሰራዊት አላገኙም እንጂ በራሳቸው ድርሻ ምንም ያልጎደላቸው ደፋርና ኃይለኛ ንግስት ሆነው ነበር። እቴጌምን በራሳቸው የግል ግዛት የተነሱትን ባላጋራ ደጃዝማች ካሳን ለማጥቃት በተነሱበት በዚህ ጊዜ ልጃቸው ራስ አሊ በድሮ ሚስታቸው ምክንያት የተጣሉትን ብሩ ጎሹን ለመያዝ የቻሉ መስሏቸው ወደ ጎጃም ዘምተው ህዝቡን ይዘርፉ ቤቱን ያቃጥሉ ይገርሉ ይሰልቡ ነበር። ብሩጎሹ ግን በምንም ሁኔታ ተገኝቶላቸው አያውቅ ስለነበር ያሁኑ ዘመቻም ከንቱ ነበር። አሊ ገና የጎጃምን ወሰን ሳይረግጡ ብሩ ጅበላ ወደሚባለው አምባው ወጥቶ ቁጭ ይላል። ጎጃምን ዘርፈውና ጨፍጭፈው የራሳቸውን ሰዎች ሹመው ወታደር አስፍረው ሲመለሱ ብሩ ካምባው ይወርድና ወታደራቸውን ፈሽቶ ሹሞቻቸውን ይገላል ወይም ያባረራል። በዚህ ሁኔታ የተበሳጩት ራስ አሊ በዚህ ጊዜም ወደ ጎጃም ሄደው ህዝቡን በጭካኔ ሲደበድቡት በጄኬ ግሳት በኩል ካሳቋረኛ የተባለ ሽፍታ መበርታቱን የሰሙትና ያሊን ጎጃም ውስጥ በጦርነት ላይ መሆን ያወቁት የስሜኑ ደጃችቤ ሲሆን አሳባቸው ሌላ ነበር። ቢቀር ደግሞ ለማንም ባለጊዜዎች ገባር ሆኖ መኖር አይፈልጉ ስለነበር ለራስ አሊ የነበራቸውን ታዛዥነት አልቀበልም አሉ። ራስ አሊ ብሩን ለመያዝ አለመቻላቸውን ሲያውቁ ጎጃምን ትተው ወደ አዲሱ አመጻኛ ወደ ውቤ ሲዘምቱ እቴጌም የቆለኛውን ሽፍታ የካሳን ጉዳይ ለወንድራር ትተው ከታላቁ መስፍን ከውቤ ጋር በሚደረገው ጦርነት እጃቸውን ለመርዳት ሰራዊታቸውን አስከትተው ወደ ስሜን ተጉዘው ነበር። ደጃዝማች ካሳ ግን እቴጌ ከሚበቃው በላይ ነው ብለው የላኩባቸውን ጦር ለጥብስ አድርሰው ገለውና ማርከው ካጠፉት በኋላ ሌላ ተኪ ጦር ስላልደረሰባቸው ወደ ደምቢያ ግፋኝ ሄዱና የእቴጌ ገባር የሆነውን ደምቢያን እንደገና ዘረፉት። በደምቢያ ሳይቆሙ ጎንደር ከተማ ድረስ ገብተው አስገብረው ወደ ደምቢያ ተመለሱ። እቴጌ ከልጃቸው ከራስ አሊ ጋር ሆነው ውቤን መያዝ ሳይችሉ በተለመደው ጭካኔያቸው የደጃችቤን ግዛት ሲበዘብዙ ካሳ በግዛታቸውና በጦራቸው አዝማች በደጃች ወንድራር ላይ የሰራውን ሥራ ሲሰሙ ንዴትና ድንጋጤ አሸነፋቸው። ከዚያም ልጃቸውን ወገራ ላይ ትተው ከባለቤታቸው ከአጼ ዮሐንስ ሦስተኛ ጋር ወደ ጎንደር ተመለሱ። ጎንደር ጥቂት ቀኖች ሰራዊታቸውን ሲያደራጁ ከሰነበቱ በኋላ ከዚያ ከጥጋቸው ደምቢያ ላይ በጣና ባህር ጥግ ሆነው ወደሚጠብቋቸው ወደ ደጃች ካሳ ራሳቸው ለመዝመት ተነሱ። ደጃዝማች ካሳ በዚህ ጊዜ በጣም ብዙ ባይባልም ከቋራ ሲነሱ ከነበራቸው እጅግ የበዛ ጦር ነበራቸው። የነቴጌን አሽከሮች ሟቾችንም ነፍሳቸውን ይማር ቋሚዎችንም ያሰንበት እንጂ ደጃዝማች ካሳ ከነሱ የማረኩት ጠመንጃ እንኳ ከሺ በላይ ደርሷል። ጌታቸው ከሞቱ ወዲህ በደምቢያ ገበሬ የሆኑ ተቀምጠው የነበሩ የደጃች ክንፉ ጋሻ ጃግሬዎችና በጣቁሳ ጀግንነታቸውን ካዩ ጎበዞች ብዙዎች ደጃዝማች ካሳን ተከትለው ነበር። የደጃዝማች ካሳ የጀግንነት ወሬ በአንድ ጊዜ ነፍሶ ስለነበር ስለደፋርነታቸው አቻፈሬ ሞታይፈሬ እየተባለ ከሚነገርላቸው የአቻፈር ጀግኖች እንኳ ብዙዎች በደንጎል በር እያቋረጡ መጥተው የደጃች ካሳ ወታደሮች ሆነው ነበር። ነገር ግን ጉዳዩ የሚፈጸመው በቁጥር ብዛት ከሆነ የደጃዝማች ካሳ ጦር ከእቴጌ ጦር ጋር በብዛት ሲመዛዘን በዚህ ጊዜም ቢሆን 150-60 ብሎ ለማጋነን እንኳ የሚያስደፍር ነበር። ደጃዝማች ካሳ ግን በጦርነት ስልትና በቆራጥነት እንጂ በወታደር ብዛት አያምኑ ስለነበር ያን ከተቃራኒው ኃይል ጋር ሲታይ በጣም ትንሽ የሆነ ጦራቸውን ይዘው ለጥ ባለውና ሸሽቶ ማምለጫ በሌለው የደምቢያ ሜዳ ላይ ሆነው እቴጌን ከነሰራዊታቸው ከመጠበቅ አላመነቱም። በተለይ እቴጌ እንደ ተማራኪው ደጃዝማቻቸው ዘወትር እናትና አባታቸውን እያነሱ ሲሰድቧቸው እንደኖሩና አሁንም እየደጋገሙ እንደሚሰድቧቸው ስለሚያውቁ ቆይማ እኔ የመይሳው ልጅ እቺን ገንደፊላ ባልቴት ዋጋዋን ባልከፍላት እግዚአብሔር አልፈጠረኝም ብቻ ትምጣ እያሉ በንዴት ይጠባበቁ ነበር። ትግምንንም ቆይ ይሄ ቆለኛ ወደ እናት ወር ተመልሶ እንዳይገባ እንኳ ያቺ ኮሶሻጭ እናቱ ሙታለች እያሉ ሲዝቱ ሰንብተው የልጅ ካሳ ጦር ሰፍሮ ወደሚገኝበት ቦታ መገስገስ ጀመሩ። የእቴጌ ጦር በቁጥሩ በጣም ብዙ ከመሆኑም በላይ አብዛኛው ፈረሰኛና ጦር ጋሻ ከያዘው ይልቅ ጠመንጃ ያዥ የሚበዛበት ነበር። እቴጌ መቃረባቸው እንደታወቀ ደጃዝማች ካሳ የጦር መሪዎቻቸውን ወደ ድንኳናቸው አስጠሩና ምክክር ጀመሩ። መቼም የዛሬው ውጊያችን ትንሽ ጠንከር ሳይል አይቀርም፣ የሚያዋጣንም ያው የድፍረት ስራችን ብቻ ነው አሉ ደጃዝማች ካሳ።
ቦታው ብቻ ለኛ ብቻ አይደለም ይህ ገላጣ ሜዳ ለፈረሰኛው ጦር በጣም ስለሚመቸው እንደ ጣቆሳ ያለው ቦታ ነበር የሚሆነን አሉ ቀኛዝማች እንግዳ የለም ቀኛዝማች እንዲያውም ከዚህ ምንም መሸሻ ተደልደው ቦታ ላይ ስንገጥ መሄጃ እንደሌለው ሲያቅ ወታደሩ ቆርጦ ይዋጋል አለ ቀኛዝማች ገብርዬ ደጀሽ ካሳ ፈገግሉና ገብርዬ ያለው እውነት ነው ከዚህም በቀር ማድረግ የሚገባን ታሁን በፊት እንዳደረግነው ሁሉ ወደ መሃል ገብተን ነፍስ ነፍስ ያለውን መጣል ነው ቆይኔ ካሳያችን ወደ ልባልሴት ከዚያ ግልብጥ ደረቷ ላይ ያን ቀዳፋን የሚያክል ቀዳዳ ፈላወጣበት አሉ ደጃዝማች ካሳ እንግዲህ ተዚሁ ተሜዳው ላይን ቆይ ማለት ነው አሉ ቀኛዝማች እንግዳ ዛሬ አልንሻሽላት ኑሯል እንግዲህ ወደፊት እንጂ ወደ ኋላ ማለት የለም አሉ ደጃጅ ካሳ አረ የምን ሽሽት አለ ገብርዬ ደጃዝማች ካሳ አሳባቸውን በዚህ ቆርጠው እንደተቀመጡ የቴጌ ጦር ወዲያው ደረሰ በቁጥሩና በመሳሪያው ብልጫ ያለው የቴጌ ጦርና በድፍረትና በዘዴ ብልጫ ያለው የደጃዝማች ካሳ ጦር በጣና ባህር ድንበር ጠግ በሚገኘው ሎሃ በሚባለው ቦታ ላይ ገጠሙና የደጃች ካሳ ወታደሮች በየግንባሩ ተበታትነው በቴጌ ጦር መሃል ገቡ። ከዚያም እጅ በእጅ ሲጨፋጨፉ ቴጌ ከበቅሏቸው ላይ እንዳሉ በጦርነቱ መሃል ገብተው ሲያዋጉ ከጭናቸው ላይ በጦር ቆስለው ተማረኩ። አጼ ዮሐንስ ሶስተኛም አልቆሰሉም እንጂ ተማረኩ። አጼ ዮሐንስ ሶስተኛና የቴጌ መማረክ የሰራዊታቸው መንፈስ ስለሰበረው ከዚህ በኋላ የነበረው የደጃች ካሳ ወታደሮች ሥራ ማባረር፣ መግደል ወይም መማረክ ብቻ ነበር። የደጃዝማች ካሳ ጦር በቴጌ ጦር ላይ ማንም ይሆናል ብሎ ያልጠበቀውን ፈጣንና ከፍተኛ ድል ካገኘ በኋላ ደጃች ካሳ በሁለቱም በኩል የወደቀውን ቁስለኛና ሬሳ አስነሱና ምርኮኞቻቸውን ይዘው ወደ ሰፈራቸው ተመለሱ። አጼ ዮሐንስና ቴጌ ምንም እንኳ በጦርነት ላይ ቢማረኩ ቴጌም የተዋበች አያት ስለሆኑ አጼ ዮሐንስ በተለይ ደግሞ ከምንም የሌሉ የሴት የጭናሽከር የአንድ ራስ መሳሪያ ከመሆናቸው በላይ ካሳ ጎንደር በቆዩበት ጊዜ ሁሉ እንደነ ቴጌ አንድ ቀን ሳይደፍሯቸው ልጄ ወዳጄ ብለው እንዳከበሯቸው የተለያዩ ስለሆነ ሊያዋርዷቸው አልፈለጉም። ግብር ባገቡ ጊዜም ምርኮኞቹን አጼ ዮሐንስንና እቴጌን ከላይ ለየት አድርገው አስቀምጠው ራሳቸው ቆመው ወዲያና ወዲህ እያሉ ያበሉ ያጠጡ ነበር። አጼ ዮሐንስ ተከዝ እያሉ ከምግቡም ከመጠጡም ሲሞካክሩ እቴጌ ግን በጥግ ያገኙትን ሳርና ቅጠል ሁሉ እያነሱ በእጆቻቸው እየበጣጠሱ እየጣሉ ንዴታቸውን ከመግለጽ በቀር ምኑንም ሊነኩት አልፈለጉ። ደጃዝማች ካሳ ወዲህ ወዲያ እያሉ ሲጋብዙ የቴጌን ሁኔታ ሰረቅ እያደረጉ ይመለከቱ ስለነበር ወደ እነሱ ቀረባሉና ጌታዬ፣ እርሶ ባይሆን ይሞክሩ፣ እቴጌ እንደሆኑ መቼም የኔ ነገር አይሆናቸውም አሉ። ከዚህ ወዲያ ምን ልትሰራ ይኖራል አሉ እቴጌ። እሶስ ምን ሊሰሩ ነበር የመጡት አሉ ደጃዝማች ካሳ ፌዝና ሽሙጥ ባለበት ሁኔታ። እኛንስ ማረክ ለመሆኑ በኋላ ምን ልትሆን ነው አሉ እቴጌ በብስጭት። ግድ የለም ስለነገው አያስቡልኝ፣ ለነገ አታስብ፣ ነገ ለራሷ ታስባለችና ይላል ወንጌል። ዳሩ እርሶ የተማሩት ቁርአን ነው መሰል አሉ ደጃዝማች ካሳ። የቴጌ የራሳቸውም የልጃቸውም የራሳሪ አባት ወገኖች ቀደም ሲል እስላሞች የነበሩ መሆናቸውን ባሽሙር ለመግለጽ በልተሳደር ጊዜ የሰጠው ቅል ድንጋይ ይሰብራል ተብሏል። እውነቶን ነው። እርሶስ ጊዜ ቢሰጡት አይደል በእነምን ትዋብ ወንበር ለመቀመጥ በእነሱ የክብር ስብ ለመጠራት የበቁት? አረ ለመሆኑ ነገ ምን ልትሆን ነው? ዛሬ ተሳደብ፣ ነገማ ደግሞ ልጅዋን ራስ አሊን አምጥቼ ጨምርሎታለሁ። አሊን አንተ ልትማርክ የልጅዎን መከራ ለማየት ምን አስቸከሎት? ይህን ያህል ተቸኮልም ዛሬ ተነስቼ አድራለሁ አሉ ደጃች ካሳ በማፌዝ በዳዊት ዙፋን ለመቀመጥም ታስብ ይሆናል እኮ እንዴ ለዳዊት ዙፋን ሲሆን ተናሊን ያልቀርበው ታው እግዚአብሔር ቤት አይወድም ስለዚህ ላይ ሱነቱን ነው እርሱንም እኮ እንዲህ በቀላሉ የጣሎት ቤት ነው ለመሆኑ እስቲ አንድ ነገር ልጠይቆት ቆለኛ የፍየል እረኛ ሲሉ ይኖረዋል ለመሆኑ ለእናንት መጫወቻ ሆነው የሚገኙት የሰለሞን ልጆች አያት ዳዊት ምን ነበር በግረኛ አልነበረም እሱ በተወለደበት አካባቢ ተፍየል ይልቅ በግ ይረባ ስለነበር የበግረኛ ነበር ቋራ ቢወለድ ኑሮ ደግሞ ቋራ የፍየል አገር ስለሆነ የፍየል እረኛ ይሆን ነበር ቅኔ ስለማያውቁ ነው እንጂ ጎንደር ሳይሞትና ሳይቀበር የሰለሞን ዘሮች የእናንተ መጫወቻ ሳይሆኑ በኢያሱ አዲያም ሰገድ ጊዜ ነበረ ክፍለ ዮሐንስ የተባለ ሊቅ ስለረኞች ትልቅ ሰውነት የተቀኘውን ቅኔ ብነግሮት ደስ ባለኝ ነበር አሉ ደጃዝማች ካሳ ለመሆኑ ልብህ ተዚያ ላይ ተንጠራርቶ ነው ያለ ማለት ነው አሉ እቴጌ በንዴት አየርሶ ነገር ሙተው ቢቀበሩም ሬሳው ሳይሰረኝ አይቀርም ምን ቀረኝ መሰሎት አጼን ከነቴጌያቸው ማርኬያለሁ ግንቡ ባዶ ነው አሁን እጄ የወርቁን ዘውድ በራሴ ላይ ብደፋ ማን ይከለክለኛል በጉልበት ድሮስ የሚነግስ ጉልበት ያለው ነው እንጂ ጉልበት የሌለውንማ የምትሰሩትን እናየለ ጉልበትህንስ ማን እናየልህና አሉ እቴጌ በብስጭት ይበሉ አሁን አርፈው ይቀመጡ ለመሆኑ በማን እጅ ሆነው ነው እንደዚህ የሚያፌዙት በቃ መርኮኛዬ ነው እግዚአብሔርን ታልፈራው እንደዚያ ጉረኛ ደጃዝማችሁ ኮሶ ብግቶ እንኳን ሊያደርጉት የሚችሉ ስለሌለ ዝም ቢሉ ይሻሉታል የርሶን አሊ እኔ ካሳ አፈራ እንዳይመስሉት እግዚአብሔርን ፈርቼ እንጂ አሊን ፈርቼ አከበኮት እንዳይመስሉት አሉ ደጃዝማች ካሳ ያ ክፉ ቁጣቸው ብልጭ ብሎባቸው እቴጌም ካሳን ቀና ብለው ካዩ በኋላ ንዴታቸውን ውጠው ከጥጋቸው ሳር አነሱና እየቆራረጡ መጣል ጀመሩ ደጃዝማች ካሳም ወደ አጼ ዮሐንስ እየተመለከቱ ጌታዬ እርሶ ደግሞ ተነዚህ ግፈኞች እየተደረቡ ለምን ይገኛሉ ተስልጣኑ የሉ ተምኑ የሉ አሁንም ቢሆን እኔ ጠላቴ አልሎትም አባቴ ነዎት ምርኮኛዬ አይደሉም የሚፈልጉትን አደርግሎታለሁ የነራስ አሊ መሳሪያ እንደማይሆኑ ቃል ተገቡልኝ እርሶን ተዚህ የማጉላላበት ምክንያት የለም ተባለ ቤቴ አልለይም ታሉ ደግሞ አልከለክሎትም አሉ ስላከብርህኝ እግዚአብሔር ያክብርህ ስለመሄዱ ግን ተባለ ቤቴ ጋር በደናው ዘመን አብረን ኑረን በመከራ ጊዜ እንዴት እንለያያለን ተሆነ አብረህ ልቀቀን እንጂ አሉ አጼ ዮሐንስ ደጃዝማች ካሳ ቁጣቸው ትጋረባቸውና ወዲያና ወዲህ እየተወናጨፉ በመከራ ጊዜ እኔ ካሳ መከራ ነኝ እንዴ እኔ በኢትዮጵያ ላይ ተዘርግቶ የኖረውን የመከራ ደመና የምገፍ እንጂ የመከራ ጊዜ ማመጣ አይደለሁም የኢትዮጵያ መከራ በቃ ሊያልፍ ነው መከራዎቿም እናንተ ነበራችሁ አሁን መከራ የለም ተሚስቴ አልለይም ስለሚሉት ግን የዋሻ ውስጥ ብሮ አልነፍጎትም ከባለቤቶ ጋር ይቀመጣሉ እንደማንኛውም ሰው ሚስቶ የሚፈጩትን እንጀራና ሽሮ እየበሉ ይቀመጣሉ አሉ ቆይ እንጂ ልጄ የምልህን ስማኝ እኔ አንተ መከራ ነህ አላልኩም በተማረከ ሰው ግን ማንም ቢማርከው ምርኮኛ መሆኑ ብቻ ራሱ መከራ ነው ኃጢአተኞች በእግዚአብሔር ፍርድ ወደ ሲኦል ይገባሉ እንግዲህ ፈራጁ እግዚአብሔር ስለሆነ እነዚህ ኃጢአተኞች በመከራ ላይ ያልወደቁም ይባላል አሉ አጼ ዮሐንስ በርጋታ እሱስ እውነት ነው አሉ ካሳ ገብ ብለው እቴጌ አሁንም ሳሩን እየበጣጠሱ ይጥሉ ነበር እመቤቴ ሳሩ ምን አረገ ይልቅስ ጉዝጓዙን በከንቱ አይጨርሱት አሉ ደጃች ካሳ እቴጌን አውቀው ለማናደድ እህ አሉ እቴጌ በንዴት ልባቸው ቆስሎ ከዚህ መካከል ባላቸው ደጃች ካሳ የማረኳቸውን አያታቸውን ለማየት ተጨንቀው በሌላ ድንኳን ውስጥ የቆዩት ወይዘሮ ተዋበች ወታደሮችና አገልጋዮች እያጀቧቸው ፈራ ተባ እያሉ ወደ ድንኳኑ ገቡ ከዚያም ወደ እቴጌ ቀርበው ጉልበታቸውን ሲስሟቸው እቴጌን ዲያውም እንደማርፈልቻ የተነፈናቸው አሁን ደግሞ ይብሱኑ ተነፍተው ወይዘሮ ተዋበችን ቀና ብለው እንኳን ሳያያቸው ሳራቸውን በጭጭቻቸው እየበጣጠሱ ዝማሉ። ወይዘሮ ተዋበች ቀና ብለው ቆመው ጥቂት ካመነሱ በኋላ ያጼ ዮሐንስን ጉልበት ሳሙ። አጼ ዮሐንስም በእግራጃቸው ወይዘሮ ተዋበችን ቀና ካደረጉ በኋላ ወጤነካ ከንፈራቸውን በቀኝ እጃቸው መዳፍ ጀርባ ጠረግ አድርገው ግራ ቀኝ ጉንጮቻቸውን ሳሙና ተዋቡ በጣም ደህና ነሽ አሉ። ደህና ነኝ እናንተስ እንደምን ናችሁ አሉ ወይዘሮ ተዋበች በእፍረት የሚናገሩት ጠፍቷቸው። እኛንማ እያየሽን አይደል አሉ አጼ ዮሐንስ። ከዚያ ያለው ሁሉ እንደማኩረፍ ቃጥቷቸው የነበሩት ደጃች ካሳ እንኳን ጨምር ባጼ አነጋገር በሳቅ አወቁ። እውነቴን እኮ ነው እንግዲህ እኛን ራባችሁ ጠማችሁ ታረዛችሁ ይሉናል እንጂ ሌላ ምኑን እንጠየቃለን አሉ አጼ ዮሐንስ። እሱ ደግሞ አርፋ አይበሉም ምን ያስቀባጥሮታል አሉ እቴጌ በቁጣ። አጼ ዮሐንስም ምንም ሳይተነፍሱ እቴጌን ሰረቅ አርገው አይተው ጭጫሉ። ልጅ ካሳ ግን እመቤቴ ይኮ የኔ ድንኳን እንጂ የጎንደር ግንብ አይደለም። በዚህ ውስጥ ማንም እንዲናገር ወይም እንዳይናገር የማዘው እኔ ነኝ። እስታሁን እርሶና ልጆ በገራሙ ሰው ላይ ስትቀልዱ ኑራችኋል። ዛሬ ግን በእኔ በልጃቸው እጅ ስላሉ እንደፈለጋቸው ይናገሩ አሉ። ከዚህ በኋላ ደጃች ካሳ ወንበር አስቀርበው በአጼ ዮሐንስ ጥግ ተቀመጡና ወይዘሮ ተዋበችን ከቆሙበት ጠርተው ወደሳቸው ቀረብ ሲሉ ተዋበች ከፋሽ? እንግዲህ እግዚአብሔርን አታስቸግሪው። ባልሽን ለማጥፋት የሚፈልጉ እሚታና የሚስቱን እሚታ የሚማርክ ባል ሰጠሽ። ነገ ደግሞ አባትሽ ይማረኩ ይሆናል። ባንዱ ቆርጠሽ ነገሩን ታልቻልሽው ለሁሉ አዝነሽ አይሆንም። እቴጌ እኮ የመጡት እኔን ገለው ወይም ማርከው እንዲያውም ቢቻል ለማሰቃየት ምርኮውን ይመርጣሉ። ማርከውኝ ለመመለስ የአብድ ደጃዝማቻቸው እንደመከራቸው እጅግሬን ለመቁረጥ ነበር አሉ። እግዚአብሔር ያዘዘው ብቻ ሊሆን እኔን ምን አገባኝ አሉ ወይዘሮ ተዋበች። ከዚያም ፉከራው ቀረርቶ ሲደባለቅ ውሎ አመሸ።
ታጠቅ ብሎ ፈረስ ካሳ ብሎ ስም ማርባር ይሸበራል ኢየሩሳሌም እኔ ማዩ ተርከባይ የምሸሽ ነው። መቅደላ አፋፉ ላይ ጩኸት በረከተ የሴቱን አናውቅም ወንድ አንድ ሰው ሞተ። እኔ ማዩ ተርከባይ የምሸሽ ነው። መቅደላ መቅደላ ጓንቺ ክፉ ጎራ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ተኛ ካንቺ ጋር። እኔ ማዩ ተርከባይ የምሸሽ ነው። አያችሁት ብያ ያንበሳውን ሞት በሰው እጅ መሞትን ነውር አድርጎት እርሳሱን እንደ ጠጅ ሞሱ ሲጠጣት። እኔ ማዩ ተርከባይ የምሸሽ ነው።
ከላላ ፕሮግራማችን በዚሁ ይተናቀቃል። ይህንን ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና እምሹ።